Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ፣ ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን።
በምሽቱ የጋቢና ጉዞ የኢትዮጵያና ሶማሌላንድ ራስ ገዝ አስተዳደር ግንኙነትን እንቃኛለን። በፖለቲካ እውቅና
የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የህዝብ ግንኙነት ጽህፈት ቤት ነው ያላቸው።
አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ናቸው። ኢትዮጵያ በበርበራ ወደብ ላይ የምታደርገውን ኢንቨስትመንት አስመልክቶ
ኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሌላንድ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሃዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መሰብሰብ ይቸግራል። ግን በሂደት ላይ ያለ ነገር ነው።
የጀርመንና የጣሊያን የሀገር ውስጥ ሚኒስትሮች አፍሪካውያን ወደ አውሮፓ የሚያደርጉትን ገደብ የለሽ ፍሰት ለማስቆም ይረዳ ዘንድ የአውሮፓ ህብረት በኒጀር በኩል ወደ ሊቢያ የሚያስገባውን ድንበር ለመዝጋት እንዲጥር በመወትወት ላይ ናቸው። መንገዱ ምን ይመስላል?
ኒጀር አልቋረጥም። ሱዳን ይባላል። በሱዳን አድርጎ ከኢትዮጵያ ወደ ገዳሪፍ ይባላል። ከገዳሪፍ ወደ ካርቱም፣ ከካርቱም ደግሞ በቻድ ይባላል። ቻድ ደግሞ ሊቢያ ነው የገባል።
በዛሬ ጋቢና እነዚህን ፍልሰተኞች አሳፍረን ስለዚህ አስከፊ የስደት መንገድ ይገልጹልናል።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በኒውዮርክ ከተማ እምብርት ታይም ስኩዌር አንድ ተሽከርካሪ በብዛት እግረኞችና ጎብኚዎች ባሉበት ጎዳና አደጋ ደረሰ። የደረሰውን ጉዳት አስመልክቶ መረጃ እንደደረሰ እናቀርባለን። ፖሊስና የአስቸኳይ ጊዜ ሰራተኞች ስፍራውን አጥረዋል።
በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አወዛጋቢ አድራጎቶችና ንግግሮች መዋለ ነዋይ መዳቢዎችን በማሳሰባቸው ምክንያት የዩናይትድ ስቴትስ አክሲዮኖች የዶላር ዋጋና የመንግስት ግምጃ ቤት ቦንድ ዋጋ መቀነሱን ተከትሎ ዛሬ የአውሮፓና የእስያ አክሲዮን ገበያ አቆልቁሏል። ትላንት ዋናዎቹ የዩናይትድ ስቴትስ የአክሲዮን ሰንጠረዦች በ1.8% ሲቀንስ ዶን ጆንስ ኢንዱስትሪያል አቬሬጅ የተባለው ደግሞ በ372 ቀንሷል።
በሌላ የዩናይትድ ስቴትስ ዜና የፎክስ ኒውስ የዜና ድርጅት ዋና ስራ አስኪያጅና ተባባሪ መስራቹ የነበሩት ሮጀር ኤሊስ በሰባ ዓመታቸው አረፉ። ኤሊስ ለ20 ዓመታት የፎክስ ኒውስ ዋና ሥራ አስኪያጅ ሆነው ከሰሩ በኋላ ባለፈው ዓመት በጣቢያው ሴት ሠራተኞች ላይ ወሲባዊ ወከባ አድርሰዋል ተብለው ተወንጅለው ከሥራ እንዳሰናበቷቸው ይታወሳል።
የናይጄሪያ ጽንፈኛ ቡድን ቦኮ ሀራም ሽብርተኞች ከሁለት ዓመት በፊት ከጠለፉት ተማሪ ልጃገረዶች መካከል አንዷ አመለጠቻቸው። የፕሬዚዳንት ሞሐመድ ቡሃሪ ቃል አቀባይ ልጅቱን ወታደሮች አግኝተዋት ወደ ዋና ከተማዋ ወስደዋታል ብለዋል። ከሁለት ሳምንታት በፊት ከመንግስቱ ጋር በተደረገ የእስረኛ ልውውጥ ድርድር 82 የቺቦክ ልጃገረዶች መለቀቃቸው ይታወሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የሰሜን ሶማሊያዋ ከፊል ራስ ገዝ አስተዳደር ሶማሌላንድ እንደ ሀገር እውቅና ለማግኘት በመጣር ላይ ትገኛለች። ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያዋ ሀገር አልሆንም የሚል አቋም እንዳላት የመንግስቱ ባለስልጣናት ያስረዳሉ። ሰፊ የህዝብ ቁጥር ኖሯት የባህር በር አልባ የሆነችው ኢትዮጵያ የተለያዩ የወደብ አገልግሎቶችን የምትሻ ሲሆን የበርበራ ወደብን ለማልማት ከሶማሌላንድና መሰረቱን በተባበረው አረብ ኤምሬትስ ያደረገ ድርጅት ጋር ስራ ለመጀመር እየተንቀሳቀሰች ነው። ኢትዮጵያና ሶማሌላንድ በፖለቲካ እውቅና እንደዚሁም ደግሞ የወደብ አማራጭን በመጠቀም በሚገኙ የተሳሰሩ ጥቅሞች ያሏቸው ግንኙነቶች ምን ይመስላሉ? የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን አነጋግሬያለሁ።
ኢትዮጵያ የሶማሌላንድን በተመለከተ ያላት አቋም የቆየ ነው። የሶማሌላንድ አስተዳደር ራሱን እንደላሉ አላዊ ሀገር እውቅና እንዲያገኝ ጥረት ያደርጋል። ኢትዮጵያ ይህን በተመለከተ ያላት እስከዛሬ አቋም የመጀመሪያው ሀገር አትሆንም ይህን አይነት እውቅና ለመስጠት ነው። ይሄ ሶማሌላንድ በተመለከተ ከዛም በተጨማሪ ሌሎቹንም የሶማሊያ ግዛቶች ፌዴራል ግዛቶች በተመለከተ ኢትዮጵያ ከሶማሊላንድ እውቅናዎች በውጭ ጉዳይ፣ መከላከያ፣ ኢሚግሬሽን እና ፋይናንስ የተለየ ግንኙነት እንደማታደርግ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ የሶማሌ ፕሬዚደንት መሐመድ አብዱላሂ መሐመድ በቁጥር ስም ፎርማጆ አዲስ አበባ ጉብኝት ባደረጉበት ጊዜ የገለጹት ነው። ይሄን ያለው ከዛ በተረፈ ኢትዮጵያ ለውጭ ምርቶቿ ወደ ሀገር ውስጥ ለምታስገባቸው ውሶች አማራጭ ወደቦችን ትፈልጋለች። የፖርት ሱዳን እንጠቀማለን። ጅቡቲ ለረዥም ጊዜ ስንጠቀምበት የቆየን ነው። የላሙ ፕሮጀክት ሲጠናቀቅ ደግሞ በተመሳሳይ እንደዚሁ የሞምባሳ ወደብን እንጠቀማለን። እና በርበራን በተመለከተ ምንድን ነው የበርበራን ፕሮጀክት የበርበራን ኮሪደር ለማልማት ጥረት እየተደረገ ነው። ያ ግን ገና ጅምር ነው
ግን እየሰማን ያለ ነው። የተለያዩ መገናኛ ብዙሀን መቀመጫውን በተባበረው አረብ ኤምሬትስ ያደረገ ዲፒ ወርልድ የተባለ እንደዚህ ወደቦችን በመገንባትና በማስተዳደር የተሰማራ ድርጅት ጋር በመሆን 19% የሚሆን ድርሻ የኢትዮጵያ መንግስት እንደገዛ ነው የተገለጸው። ይሄን በማስመልከት እናንተ ያላችሁ ድርሻና የምታፈሱት ገንዘብ ምን ያህል እንደሆነ ቢገልጹልን ካለ።
እንግዲህ አንተ ያልከውን ዜና በተመለከተ እኔም መረጃውን ከድረገጽ ለማግኘት ሞክሬያለሁ። የኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሊያ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሃዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መስጠት ይቸግራል። ግን በሂደት ላይ ያለ ነገር ነው።
ሌላኛው ጉዳይ የሶማሌላንድ ሪፐብሊክ በአዲስ አበባ ቋሚ የዲፕሎማቲክ ልዑክ ማቋቋሙን የሚያሳይና የኢትዮጵያ መንግስት ደግሞ ቦታ ወይም ቤት ለዚህ ተቋም መስጠቱን የሚገልጹ ሁኔታዎች አሉ። ይህንም በተመለከተ የኢትዮጵያ መንግስት አዲስ የሰጠው ቦታ፣ መሬት ወይም ደግሞ ህንጻ አለ?
የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የህዝብ ግንኙነት ጽህፈት ቤት ነው ያላቸው።
ስለዚህ በህዝብ ግንኙነት ነው የምትነጋገሩት። ታዲያ ለምን ቋሚ ዲፕሎማቲክ ልዑክ የሚል ታፔላ ተለጠፈ በሚል በተለያዩ የሶማሌ መገናኛ ብዙሃን ይሄ ሁኔታ ደግሞ በበርበራ ወደብ ጋር ካለው ኢንቨስትመንት ጋር የተያያዘ እንደሆነ የሚገልጹ አስተያየቶችን ስንሰማ ቆይተናል። ከእናንተ መስማት ስለፈለግን ነው። የእናንተ አስተያየት ምንድን ነው? እዚህ ላይ
አሁን ያልከው ሄኖክ አስተያየት ተጨባጭነት ያለው አይደለም። ተለጠፈ ያልከው ታፔላ በተመለከተ ቀደም ሲልም የነበረው ታቤላ ወደዚህ ወደ ቦሌ የመረሚያ አካባቢ የህዝብ ግንኙነት ጽህፈት ቤት ነው የሚለው።
አሁን በሪፐብሊክ ኦፍ ሶማሌላንድ ፐርማነንት ዲፕሎማቲክ ሚሽን አዲስ አበባ የሚል ነው ከፎቶ ጋር ቀይ ህንጻ የሚታይ የተለጠፈው ያለው። ይሄንን ለማጣራት ነው ከእናንተ ጋር
የሶማሌላንድ አዲስ አበባ ያለው ውክልና የህዝብ ግንኙነት ውክልና ነው፣ ሌዘን ኦፊስ ነው። እንግዲህ አማርኛው በደንብ ከገለጸው መልካም፣ ግን የሶማሌላንድ ላይዘን ኦፊስ ነው ያለው።
በጣም ነው የማመሰግነው አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለሰጡን ማብራሪያ አመሰግናለሁ።
አቶ ሄኖክ አንተንም ቪኦኤንም አመሰግናለሁ።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridhabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምትከታተሉት የጋቢና ቪኦኤን የምሽቱ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጀርመንና የጣሊያን ሀገር ውስጥ ሚኒስትሮች አፍሪካውያን ወደ አውሮፓ የሚያደርጉትን ገደብ የለሽ ፍልሰት ለማስቆም ይረዳ ዘንድ የአውሮፓ ሕብረት በኒጀር በኩል ወደ ሊቢያ የሚያስገባውን ድንበር ለመዝጋት እንዲጥር በመወትወት ላይ ናቸው። በመጪው በጋ ወራትም ከፍተኛ ቁጥር ያለው ስደተኛ የሜዲተራኒያን ባህርን ሊያቋርጥ ይችላል የሚል ስጋት አለ። የዘገባው የጄሚ ዲቴምር ነው። መስታወት አረጋው ታቀርበዋለች።
የአውሮፓው ኮሚሽን ሚኒስትሮች እንደገለጹት እስካሁን የስደተኞች መሰረታዊ ዝውውርን በተመለከተ የተደረገው ዓለም አቀፉ ትብብር በቂ ባይሆንም የተሻለ መሆን ችሏል። የተባበሩት መንግስታት እንደዘገበው ምንጫቸው ከሳራ በታች ከሆኑት የአፍሪካ ሀገራት 43000 ስደተኞች ወደ አውሮፓ የገቡ ሲሆን በጸደይና ጸሃያማው በጋ ሲመጣ ቁጥሩ እንደሚጨምር ተሰግቷል። ከ1200 በላይ ስደተኞችም የሜዲትራኒያንን ባህር ሲያቋርጡ ህይወታቸው እንዳለፈ ዘግቧል። በጀርመን በየሳምንቱ በሚታተመው ቬልት አም ዞንታግ በተሰኘው ጋዜጣ ላይ የጀርመን ሚኒስትሮች ቶማስ ደመዚር እና ማርክ ሚኒቲ በሰጡት አስተያየት በመቶ ሺዎች የሚቆጠሩ ስደተኞችን በሊቢያና በሜዲትራኒያን ባህር ላይ በህገወጥ መንገድ ከሚያዘዋውሩ ህገወጥ ደላሎች እጅ ለመታደግ የበለጠ መሰራት አለበት። የአውሮፓው ህብረት ስብሰባ ዋነኛ ዓላማ ሊቢያንና ኒጀርን የሚያዋስነውን ድንበር በተቻለ ፍጥነት ለመዝጋት ነው። ተንቀሳቃሽ የድንበር ተቆጣጣሪና ወታደራዊ የድንበር ጠባቂዎችን በማጠናከር ጥገኝነት የሚያስፈልጋቸውን በሚገባ የሚያጣራ ቡድን ማሰማራትንም ያክላል። የአውሮፓው ህብረት በድንበሮቹ የሚኖሩ ነዋሪዎችን የምጣኔ ሀብት ማሻሻል ላይ የሚውል እርዳታ ለማድረግም ዓላማ አለው። የአውሮፓው ህብረት በጦርነት ሳቢያ ለሚፈናቀሉት ስደተኞች መጠለያ ማዘጋጀቱን ቀዳሚ አድርጓል። የአውሮፓ መሪዎችም በየጊዜው ለሚመጡት ስደተኞች ፈጣን መሰረታዊ እርዳታ ለመስጠት በመረባረብ ላይ ቢሆኑም በደቡባዊው የአውሮፓ ሀገሮች ጣሊያንና ማልታ ላይ እየጨመረ የመጣውን ጫና በመመልከት ሌሎች አማራጮችንም እየፈለጉ ናቸው። የመጤጠል ፖለቲካ አመለካከትን ለማስወገድና ስደተኞቹ አውሮፓ ሳይደርሱ የጥገኝነት ጥያቄዎቻቸው እንዲታዩ የሚያስችል አሰራር ለማስፈን እየጣሩ ነው። ሚኒስትሮቹ የአውሮፓ ህብረት የድንበር ጥበቃውን በሰሜናዊ አፍሪካ ሀገራት እንዲያስፋፋና ትኩረት እንዲሰጥም በመጠየቅ ላይ ናቸው። ይህ የስደተኞች ጉዳይ የዓለም አቀፍ ተቋማትንም ያሰጋ ሆኗል። ከሳህራ በታች ባለው የስደት ጉዞ ላይ በግልጽ የሰዎች የባሪያ ንግድ እየተካሄደ እንደሆነና በሊቢያም ይህ ድርጊት ተስፋፍቶ እየተከናወነ እንደሆነ ተጠቁሟል። በኒጀር የሚገኘው የዓለም አቀፉ የስደተኞች ድርጅት IOM እንደዘገበው አፍሪካውያን ስደተኞች በመንገድ ላይ ሳሉና ሊቢያ ከደረሱ በኋላ ይሸጣሉ። የአውሮፓ ህብረት ወታደራዊ ሰራዊትና የጣሊያን ወታደሮች በጋራ ኦፕሬሽን ሶፊያ የተሰኘ የተጠናከረ የባህር ጥበቃ፣ የህገ ወጥ ስደተኛ አዘዋዋሪ ጀልባዎችን በቁጥጥር ስር ማዋል፣ እንዲሁም ሜዲትራኒያን ባህር ላይ የተገኙ ስደተኞችን የማዳንና ወደ መጠለያ የመውሰድ ስራ ላይ ተሰማርተው ይገኛሉ። የነፍስ አድን ስራ ላይ የተሰማሩት ሰዎች እንደሚሉት ይህ የተጠናከረ ሰዎችን የማዳን ስራ ለአዳዲስ ስደተኞች አስከፊውን ጉዞ ከመፍራት ይልቅ በድፍረት እንዲገቡበት ገፋፍቷል። የአውሮፓው ህብረት ወታደራዊ ኃይል እንዲጠናከር፣ ባህር ለማቋረጥ የህገወጥ ደላሎች የሚጠቀሙባቸውን ትናንሽ ጀልባዎች በሊቢያ የባህር ዳርቻ ለማጥቃትና ለማሰናከል የአውሮፓው ህብረት እንደ አውሮፓውያን አቆጣጠር በ2015 እቅድ አውጥቶ ነበር። ነገር ግን የአውሮፓው ህብረት ወታደራዊ ባለስልጣናት በጥንቃቄ ተግባራዊ ካልሆነ በስተቀር ከሊቢያ ጦርና ታጣቂዎች ጋር የመጋጨት አደጋ እንዳለው በማስገንዘባቸው ተግባራዊነቱ የዘገየ ሆኗል። የዓለም አቀፉ የስደተኞች ድርጅት ባለፈው ዓመት ብቻ 500,000 የሚሆኑት ስደተኞች የሊቢያና የኒጀር ድንበሮችን ማቋረጣቸውን ዘግቧል። የአውሮፓው ህብረት 5 የስደተኛ መጠለያ ጣቢያዎችን በኒጀር መስርቷል። ጣቢያዎቹ ከፊሉ ሊቢያንና የሜዲትራኒያን ባህርን ለማቋረጥ በሚያደርጉት ጉዞ ከህገወጥ ደላሎች እጅ ለመታደግ ሲሆን፣ ከፊሉ የጥገኝነት ጥያቄ የሚመረመርበት ጣቢያ ነው። ገዳያችን ሆይ ጸጋውን ንጠበል ስደት የጣለው ገደብ
Terra fome, não, pecado.
ተከታዩም ዘገባችን የኢትዮጵያውያንና የኤርትራውያንን ስደትና ፍልሰትን ይመለከታል። ኢትዮጵያውያንና ኤርትራውያን ስደተኞች የሚያልፉበትን መንገድ አስመልክቶ እነዚህ ፍልሰተኞቹ ከሊቢያ በጋቢና ተሳፍረው ስለ ሁኔታቸው ይገልጹልናል። በረክሳቲ በመትባል ስፍራ በህገ ወጥ አዘዋዋሪዎች ታግተው መያዛቸውን የገለጹት ፍልሰተኞች ድንበሮችን እንዴት እንደሚሻገሩና ከዛም በሊቢያ ያሉበትን ሁኔታ ያብራራሉ። መስታወት አረጋው አነጋግራቸዋለች።
ወደ ሊቢያ በተለያዩ ድንበሮች ስደተኞች በመግባት ላይ ይገኛሉ። በዚህ ሳምንት ለደላሎች መክፈል ባለመቻላቸው ምክንያት በሊቢያ በረሃ በአንድ መጋዘን ውስጥ ታሽገው የሚገኙ ኢትዮጵያውያንን አቅርበን ነበር። በየትኛው ድንበር ወደ ሊቢያ እንደገቡ ታውቃላችሁ ወይ ስንል ጠይቀናቸው ነበር።
ሲያል ይባላል። በሱዳን አድርገው ከኢትዮጵያ ወደ ገዳሪፍ ይባላል። ከገዳሪፍ ወደ ካርቱም፣ ከካርቱም ደግሞ በቻድ ደግሞ ሊቢያ ነው የገባል። በጣም እየተሰቃየን ነው። በጣም እየተሰቃየን ነው።
ምንድን ነው የሚያልኳችሁ? ዱላ አለ።
ዱላ አለ። ኮስ ክፈሉ፣ ገንዘብ ክፈሉ፣ እንደዚህ ክፈሉ እያሉ በጣም አቸገሩ። በጣም አሁን እኔ እየተሳሰርኩ የአንድ ሶስት ወር አድርግ ያለው እዚህ እዚህ ደግሞ አመት እያደርጋሉ። አመት ከሶስት ወር እያደርጋሉ፣ ሁለት አመት እያደርጋሉ። ሳምንት ወይ እንደዚህ ካልከፈላችሁ በዛ በቃ እንደዛ ነው የሚሉን። ሁሌ በቃ እንደዛ እንሰጣችኋለን፣ አሳልፈን እንሰጣችኋለን ምናምን ይሉናል። በቃ ዘመ ማለት ነው። ከዛ እናለቅሳለን ምናምን። ኧረ ብዙ ችግር ነው። ምን ተወርቶ ምንም አይጨረስም። በጣም ችግር ነው። በጣም
ሱዳን ሳለች ወደ ሊቢያ ለመሻገር $2,000 ከፍላለች። በሌሎች ደላሎች በመንገድ ላይ ከተሸጠች በኋላ ደግሞ በአዲሶቹ ደላሎች $5,500 ተጠይቃለች። እስከምትከፍል ድረስ ሊቢያ በረሃ ላይ በአንድ መጋዘን ውስጥ ከመቶዎች መሰሎቿ ጋር ከታሰረች 10 ወራትን አስቆጥራለች። ከዚህ ቀደም የታሰሩበት መጋዘን የት እንደሆነ እንደማታውቅ ገልጻ ነበር። ዛሬ ያሉበትን ቦታ ትናገራለች።
ያፖስ ያለንበት ቦታ ሊቢያ ምንድነው በረክሳት ይባላል።
በረክሳቲ አሁን አወቃችሁ በረክሳቲ እንደሚባል
ደወልና ጠየቅን። ከፈል ህዝበት ቦታ ነው ስንል እውነት ውሸት እንደዛ አሉ። ምን ነገር የለም በቃ እንደዚህ እንትን ነው አንድ እንደዚህ ያ በቃ ምሳሳቂያችን ለመጋዘን ውስጥ ነው ያለነ አሽገን ያለም ተበቅቶ ማለት ነው።
እና ደላሎቹ ሲመጡ ነው የሚከፍቱላቸው?
አዎ ሲመጡ በቃ እንደዚህ ምግብ ሊሰጡንና ውሃ ሊሰጡን ሲሉ ነው የሚከፍቱት።
እሺ ምንድን ነው አሁን ምንድን ነው ከእናንተ የሚፈልጉት ደላሎቹ?
ከኛ የሚፈልጉት ብር ነው። በቃ ብር ከፈላቸው ምትወጡታል።
ስንት ብር ነው የጠየቁት?
5,500 ብር። መውጣት የሚባል ነገር በቃ ተስፋ የሚያስቆርጥ ነገር ውስጥ ነው ያለ ነው። በቃ ምንም ነገር ሁንዳችንም በቃ በዚህ ነው ተሰቃይተን ቁጭ ብለናል።
ስንት ናቸው ደላሎቹ እንደው ሲገቡ ሲወጡ ካየሻቸው?
5,600 ምናምን ናሉ።
የጾታ ጥቃት ደርሶባችኋል እስካሁን ድረስ?
ስለምንል እየደበደቡ ምናምን ስለሆነ ነው እንጂ በጣም ጥቃት አለ። ግን ያን እንደዚህ እየጎተቱ ምናምንትን ይስሉን እኛ ደግሞ በቃ በጣም እንጣላለን። በቃ ይመቱናል። ያንም ምስ እየቻለን እየሰደቡ እየተፉብን ይሄዳሉ። ያንም ምስ እየታረን አለን እንግዲህ።
እና መክፈል ካልቻላችሁ ምንድን ነው የሚያደርጓችሁ?
በቃ እዚህ ገባሽ ያለንበት በጣም መጥፎ ሰው ናቸው። በጣም በቃ አውጥቶ መሸጥ ነው ይሸጣሉ። በቃ ለሚያርቱ ነው የምንሸጣቸው ይላሉ። ይሸጣሉ ወይም ደግሞ ኩላሊ ካውቶ ይሸጣሉ። ገባል። እስካሁን ድረስ ፈጣሪ በቃ ከኛ ጋር በመሆኑ ነው እንደዚህ ያለ ነው።
ከታሰረ 10 ወር ሆኖታል። ትላንት ከቤተሰቦቹ ጋር በስልክ እንዳገናኘው ተማጽኖኝ ነበር ገንዘብ እንዲላክለት። ኦሮምኛ ብቻ ነው የሚናገረው።
አገናኘኝ እያለን
አገናኘኝ እሱን ላናግረው።
ሄሎ ኦሮምኛ ነው የምችለው?
ኦሮምኛ። እሺ ተናገር በኦሮምኛ።
አኒ ዱሱንኮ የሰገል ለንታ ቤታ ሁንዱረች ሞ ዋንባ ነው ነንትን ፈቃሰቃ አልከኒ ጉያ ኑቲ ጩፈኒ ሆላ አች መገሰ ሆላ አች መትኛ ተዋንት መሰ መክሮኒ ጥቆ ኑቲ ፊዱ ሽንት ቤዲን አች መገሰ ጅራ ብቃ
ያቺ ብሪ ያጋጀልኝ
ዛሬ በላከኝ መሰረት መልእክቱን ለመናገር ስሙን ጠርቼ ስጠይቅ
ኦኬ አሁን እሱ ታሞ ወጥቷል በጣም ትናንት ደበደቡትና
ለምን
ብርክፉል ያለ ነው በእናሽ በጣም ነው የሚገርምና በጣም ታሞ እዛ ውጭ ነው ያለው በቃ
የት ውጭ
ሞቱትና አሶቱት ወደ ውጭ የሆነ ደም ምናምን በጣም ተሰዘ የሆነ ነው እንጃ በቃኛ ውስጥ ነው ያለ ነው እሱ አሶቱት
እኮ ወደጅ ነው ያደረጉት ወይስ ህክምና የሚያገኝበት ቦታ ውስጥ ደውታል
ምን ህክምና በቃ እኔ እንጃ ምንም አናይ ምንም የሚታይ ነገር የለም በጣም ደውደውስ ደም ምናምን ተሰዘ ከዛ ወደ ውጭ ወጣን ያናየው ጭራሽ
በስንት ሰዓት እኔ ካናገርኳችሁ በኋላ ትላንትና
አዎ ለምንድን ነው ገንዘብ ማትከፍሉ እሱ እኮ ነው ችግር በቃ ገንዘብ ሁሉ በቃ እንደዚህ ብላችሁ ከፍሉ ነው የምንባለው
መጨረሻችንን ወይም መውጫችንን አናውቅም ብቸኛው ተስፋችን አንድ አምላክ ብቻ ነው ይሄው ጸሎቱን ተያይዘናል ብለውኛል በመጨረሻ
መስታወትን ለዘገባው እናመሰግናለን። አስተያየቶቻችሁ እየደረሱን ነው። ፌስቡክ አት ቪኦኤ አማሃሪክ ላይ ሄኖክ ካሳ ሰላም ጋቢና ብሏል። እንደምን አለ ሄኖክ? እየተከታተልከን ስለሆነ እናመሰግናለን። ሁልጊዜ ደግሞ የምትከታተለን ሃናን ቆንጆ ሰላምታዋን ካቀረበች በኋላ መፍትሄ ሊሆን የሚችለው ያለ መቀበልና መዝጋት ነው ብላለች። ስለ ድንበሩ እያወራች መሰለኝ ሃናን ቆንጆ። ሌላኛው ደግሞ ሚኪ ነው። የሊቢያ ዜግነት ሊሰጧቸው ፈለጉ እንዴ? በሰሜን አፍሪካ ሀገሮች ጥገኝነት እንዴት ነው የሚሰጣቸው? ለዛማ ሀገር ቤት መቀመጥ ምን አለ? ሰላም የሌላቸው ሀገሮች ናቸው ብሏል። አለባቸው ደርበው ደግሞ በጣም ስማችንን አልወደደውም መሰለኝ ጋቢና፣ እንዴት እናንተ ከሹፌር ጎን መቀመጥ ስትወዱ ይቀየር ብሏል። ለነገሩ አስተያየትን እንቀበላለን። ስሙ ደግሞ አሪፍ እንደሆነ አንተም ታውቀዋለህ፣ እንደምትወደው እርግጠኛ ነን። በጣም ነው የምናመሰግነው። አስተያየቶቻችሁ ሁልጊዜም ቢሆን ፌስቡክ አት ቪኦኤ አማሪክ ላይ ይድረሱን። አየር ላይ እናበቃለን። አሁን ሙዚቃን ጋብዛችሁ
I'm sorry.
ቴዲ አፍሮን ሰንበሬን ነበር ስናስደምጣችሁ የቆየ ነው። እንግዲህ ሄኖክ ስትጨፍር ነበር በዚህ።
ታዲያ ዲጄ ፋትሱ እናመሰግናለን። የጋቢና ዲጄ ሞቅ ሞቅ ያደርገዋል ጋቢናውን ሁሉ። እናንተም በዚህ ጋቢና ተሳፍራችሁ አብራችሁን በፌስቡክ በቀጥታ አት ቪኦኤ አማሪክ ላይ እንደዚሁም ደግሞ በቀጥታው ስርጭታችን ስለተከታተላችሁ እናመሰግናለን።
ስርጭታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ሃሽታግን ከፊት በመጠቀም ሃሽታግ ጋቢና ቪኦኤን አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። ከጋቢና ዲጄ ዲጄ ፋትሱ ጋር በመሆን እንሰናበታለን።
ዳን ክራፍተንም የስርጭት መሀንዲሱ አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ሰንበሬ
Chao.